voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 7 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ።
የጎሳ ፖለቲካ አገርን ይበላል፣ ያጠፋል። የጎሳ ፖለቲካ ሶቪየት ኅብረትን አጥፍቷል። የጎሳ ፖለቲካ ዩጎስላቪያን አጥፍቷል። ሰርቢያ፣ ክሮኤሽያ እየተባባሉ ተከባብለዋል። በሶቪየት ኅብረትም የተለያዩ ሀገሮች አዘርባይጃን፣ አርሜኒያ፣ ጆርጂያ፣ ቤላሩስ፣ ዩክሬን እነዚህ ሁሉ በአንድ ሀገር የነበሩት ፈርሰዋል።
የዛሬ ሳምንት ቅዳሜ ቨርጂኒያ ውስጥ በኢትዮጵያ ጉዳይ ላይ ውይይት ተካሂዶ ነበር። የውይይቱ አዘጋጅ ፕሮፌሰር አለማንተ ግብረ ስላሴ ናቸው የሰማችኋቸው። በምሽቱ ዝርዝር ያለ ዝግጅት አለን። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ደሳለኝ መኮንን ፕሮግራሙን ይመራል። አሁን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። በአማራ ክልል በደብረ ማርቆስ ከተማ ለተቃውሞ የወጣ ሕዝብ በጸጥታ ኃይሎች ከፍተኛ ድብደባ እየተፈጸመበት መሆኑን ነዋሪዎች ተናገሩ። ይህን መረጃ ያረጋገጠው ተቃዋሚው የመላ ኢትዮጵያ አንድነት ድርጅት መኢአድ፣ በዳንግላ ከተማ የሚኖሩት የፓርቲው የሥራ አስፈጻሚ ኮሚቴ አባልና የሰሜን ቀጠና ኃላፊ ሙሉቀን አይናለም ትናንት መታሰራቸውንም አክሎ ገልጧል። የአማራ ብሔራዊ ክልላዊ መንግሥት ግን የነበረው ሰልፍ ሳይሆን ሙከራ ነው፣ የተሳታፊዎችም ቁጥር አነስተኛ ነው ይላል። በምስራቅና ምዕራብ ጎጃም የተደረጉ የነውጥ ጥሪዎችም አልተሳኩም ብሏል። እስክንድር ፍሬው ዘገባ ልኳል።
በደብረ ማርቆስ ከተማ ነዋሪ የሆኑና ስማቸው እንዲገለጽ ያልፈለጉ የዓይን እማኝ እንዳሉት ሰልፈኛው በሺዎች ይቆጠራል። በቅድሚያ የተሰባሰበውም በቀበሌ 03 በምትገኘው አብማ ማርያም ቤተ ክርስቲያን አካባቢ ነው። የወልቃይት የአማራ ማንነት ጥያቄ ምላሽ እንዲያገኝ ሰልፈኛው መጠየቁንም አመልክተዋል። የታጠቁ የጸጥታ ኃይሎች ግን በአስለቃሽ ጭስና በኃይል እርምጃ እንዲበታተን ማድረጋቸውን ጠቅሰዋል።
ይህ ተንበርከተ እየተገረፈ እየተቀጠቀጠ እየተደበደበ ስለሚገኝ በቃ ወጣቱ ሊደበደበ አይገባውም፣ በቃ ሰላማዊ ሰልፍ ማድረግ መብታችን ነው፣ ይህ ነገር መሆን የለበትም በሚል አሁን ያው እንግዲህ የየራሱን እየተመካከረ በየቦታው እና እየጮህ ነው የሚሰማ በየሰፈሩ በየአካባቢው ማለት ነው።
ሰልፉ እንዳይካሄድ የተደረጉ ሙከራዎች ከፍተኛ እንደነበሩ የገለጹት ደግሞ የተቃዋሚው የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚዳንት ሙሉጌታ አበበ ናቸው።
ሰልፉ መጀመሪያ እንዳይደረግ ጥረት ተደርጎ ነበር። በበሮችን መዝጋት፣ አጎራባች ወረዳዎች ወደ ማርቆስ እንዳይገቡ ትራንስፖርት መከልከል፣ ማንኛውም ተሽከርካሪ እንዳይንቀሳቀስ፣ የትራንስፖርት አገልግሎት እንዳይኖር ተደርጓል። አጎራባች ወረዳዎች እነ ደንበጫ፣ እነ አማኔን፣ እነ ስናን በዛ አካባቢ ያሉ ወረዳዎች ሁሉም እንዳይገቡ የትራንስፖርት ማዕቀብ ተጥሏል። ከዛ ከተማውንም በየብሎኩ ማርቆስ እንግዲህ ሰፊ ከተማ ነው። በየብሎኩ የጸጥታ ኃይሎች ቆመው ህዝቡ ወደ አንድ እንዳይሰባሰብ የማድረግ ሙከራ ነበር ሲደረግ የነበረው። ያንን ሁሉ ጥሶ ግን ህዝቡ በዚህ በአብማ ማርያም የሚባል 03 ቀበሌ አካባቢ በአብማ ማርያም ነው የተጀመረው። ያንን ተከትሎ እንግዲህ የተነሱ ግጭቶች አሉ። እነዛም ግጭቶች ማርቆስ ላይ ከፍተኛ የሆነ ድብደባ፣ ወጣቱ በኮብልስቶን ላይ ተንበርክኮ በአሁን ሰዓት እየተገረፈ እንዳለ ነው የነገሩት። የሰው ህይወትም መጠነኛ የሆነ ጉዳት ደርሷል። ቢያንስ ከአንድ እስከ ሶስት የሚሆን ሰዎች ሞተዋል የሚል መረጃ ነው የሰጡን። የቆሰሉትን እስካሁን አጣርተው አልሰጡንም። የተጎዳ ሰው አለ ግን መረጃውን አጣርተው አልሰጡንም። በአሃዝ ማወቅ አልቻልንም። በግርፍና ዱላ ድብደባ ግን ስቲል ትልቅ ትንሽ ሳይባል ተንበርክኮ ወጣቱም አዛውንቱም እየተገረፈ እንደሆነ ነው መረጃውን የሰጡት።
አቶ ሙልጌታ፣ ሰልፎቹ በተለይ የደብረ ማርቆሱን በተመለከተ ተበተነ ነው የምትሉት ወይስ ተካሄደ ነው የምትሉት? እንደሰማሁት እርስዎም እንደነገሩኝ አብማ ማርያም ላይ የተሰባሰበውን ህዝብ የጸጥታ ኃይሎች በትነዋል። አሁንም በከተማዋ የተለያዩ አካባቢዎች ከፍተኛ የጸጥታ ቁጥጥር አለ። ከዚህ አንጻር ይህ ሰልፍ ተካሄደ ነው ተበተነ ነው የምትሉት እናንተ?
ሰልፉ ተካሄዷል። ምክንያቱም በርካታ ህዝብ ነው የወጣው። ወደ ዋና ከተማው እንዳይገባ ነው የተደረገው እንጂ እስከ ስቴዲየም ድረስ ሄዶ ስቴዲየም አካባቢ ነው ስቴዲየም ያለው።
በፍኖተ ሰላምና በዳንግላ ከተሞች ሊካሄድ የነበረው ሰልፍ የትራንስፖርት እንቅስቃሴ እንዲቋረጥና የዛሬው ገበያም እንዳይኖር በመደረጉ አለመሳካቱን አቶ ሙልጌታ ተናግረዋል። ይህም ሆኖ በዳንግላ ከተማ የሚኖሩት የፓርቲያቸው የሥራ አስፈጻሚ ኮሚቴ አባልና የሰሜን ቀጠና ኃላፊ ሙሉቀን አይናለም ከትናንት ቀን ጀምሮ በእስር ላይ እንደሚገኙ ገልጸዋል። የአማራ ብሔራዊ ክልላዊ መንግስት የሰጠው አስተያየት በመኢአድ ከተገለጸው የተለየ ነው። የክልሉ መንግስት ቃል አቀባይ ንጉሱ ጥላሁን እንዳሉት በደብረ ማርቆስ ከተማ የነበረው ሙከራ እንጂ የተቃውሞ ሰልፍ አይደለም፣ ተሳታፊዎቹም ጥቂቶች ናቸው ብለዋል።
ከዛ ባሻገር ግን በደብረ ማርቆስ ከተማ እንደተባለው በአብማ በሚባለው አካባቢ ጥቂታ ቁጥራቸው አነስተኛ የሆነ ወጣቶች ተሰባስበው የተለያዩ ቃላትን እያሰሙ ሙከራዎች አድርገው ነበር። ከዛም አልፎ በድንጋይና በእንጨት የታገዘ ጥቃት ለመሰንዘር ሞክረው ነበር። ቁጥራቸው በጣም ጥቂት ቢሆንም በዚህም አንድ የጸጥታ አካል ፖሊስ መጥተዋል። ተመቶ ቀለል ያለ ጉዳት ደርሶበት እንደዚሁ ታክሞ ከሆስፒታል የሕክምና አገልግሎት አግኝቶ ወጥቷል። ከዛ ውጪ በዚህ ሂደት ፖሊስም ራሱን የመከላከል ስራ ሰርቷል። ነገር ግን ፖሊስ የተደረገ የተኩስ ልውውጥ ከአካባቢው ባገኘነው መረጃ የለም። ነገር ግን እዛ አካባቢ ከቦታው ከሰልፍ ሙከራ ከተደረገበት ቦታ ራቅ ባለ ሁኔታ የተኩስ ድምጽ ተሰምቷል። ይሄንን ጥቆማ የሰጡ ይሄንን መረጃ የሰጡ ሰዎች ድምጽ ስለመሰማቱ ትክክል ናቸው። እናም ከዛ በዘለለ ግን አንድም ሰው በደብረ ማርቆስ ከተማ ይሁን ቅድም በጠቀስኳቸው አካባቢዎች በዚህ ሰልፍ በሚመስል እንቅስቃሴ የአንድም ሰው ህይወት አላለፈም።
እናም በምዕራብና ምስራቅ ጎጃም ከተሞች የተደረጉ የነውጥ ጥሪዎች አልተሳኩም ሲሉ ነው ያብራሩት።
በአጠቃላይ ከዳንግላ ጀምሮ እስከ ደጀን ድረስ በእነዚህ አካባቢዎች የተጠሩት ጥሪዎች በህብረተሰቡ አሁን ጉዳዩ ገብቶናል፣ ጥያቄያችንን የምንፈታበትና ቅሬታችንን የምናቀርብበት አግባብም አሁን በተያዘበት መልኩ መሆን የለበትም የሚል የበሰለ ውሳኔ ላይ እየደረሰ ስለሆነ እነዚህ የተደረጉ የነውጥ ጥሪዎች እና ያልተገቡ እንቅስቃሴዎች አልተሳኩም። በዚህም የደረሰ ጉዳት የለም። በአጠቃላይ ግን በሂደቱ የተደረጉ ጥረቶች በማንኛውም መልኩ ከህብረተሰቡ ጋር ሰላማዊና እጅግ በሰከነ ሁኔታ ውይይቶች እየተደረጉ ናቸው ያሉት፣ አሁንም ወደፊትም እነዚህ የሚቀጥሉ መሆኑን ነው ማንሳት የምፈልገው።
የታሰሩ ወጣቶች እንዳሉ በደብረ ማርቆስ ማለት ነው፣ በደብረ ማርቆስ ከተማ ድብደባም እየተፈጸመባቸው እንደሆነ በዚህም ሰዓት ይገልጻሉ።
ይህንን የተረጋጋ ከተማና የህብረተሰቡን ሰላማዊ ኑሮ በተለያየ መልኩ ለመበጥበጥና ችግር ለመፍጠር የሚሞክሩ ሰዎች አንድ፣ ሁለተኛ ተሳስተው በዚህ እንቅስቃሴ ውስጥ የገቡ ወጣቶች ምክርም ተደርጎላቸው ከአመራሩ ጋራም ከፖሊስ አካላት ጋራም ተወያይተው በዚህ ውስጥ መግባት እንደሌለባቸው ዋናው የያዝነው አቅጣጫ ውይይትና ምክክር ነው እና ወጣቶቹንም እየመከሩ ነው በአሁንም ሰዓት ያሉት ማለት ነው። ስለዚህ እየተመከሩ የተለቀቁ ወጣቶች በርካቶች ናቸው። ይሄንን እስር እንትን የማሰት ከሆነ በደንብ አለማየት ነው የሚሆነው እና በሂደቱ ደግሞ በትክክል ተጨባጭ መረጃ ያለባቸው ሰዎች በቁጥጥር ስር ውለው ተጣርተው ፖሊስ ዝርዝሩን ወደፊት መረጃ የሚሰጥበት እኛም በእኛም በኩል ደግሞ ትክክለኛው መረጃ ከፖሊስ ስናገኝ ለህብረተሰቡ መረጃ የምንሰጥበት ሆኖ በቁጥጥር ስርም የሚውል ለማጣራት የሚፈለግ ሰው ግን በህግ ጥላ ስር አይውልም ማለት አይደለም። ጅምላ ወጣቱን ግን የማሳደድ ስራ እየተሰራም አይደለም።
የኢትዮጵያ መንግስት ህዝቡ ባለቤታቸው በማይታወቅ ሰልፎች ላይ እንዳይሳተፍ ሲያስጠነቅቅ ቆይቷል። መንግስት ለህዝቡ ጥያቄዎች ሰላማዊ ምላሽ እንዲሰጥ ያስገነዘቡት ተቃዋሚዎች በበኩላቸው የኃይል እርምጃ ከመውሰድ እንዲቆጠብም ሰሞኑን በሰጧቸው መግለጫዎች አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። በኢትዮጵያ ለውጭ አገር መገናኛ ብዙሃን ተቋማት የሚሰሩ ጋዜጠኞች ማህበር በአገሪቱ የሚገኘው የፕሬስ ነጻነት በእጅጉ እንዳሳሰበው ዛሬ ይፋ ባደረገው መግለጫ አስታውቋል። አባላቱም ስራቸውን በሚያከናውኑባቸው ስፍራዎች እስራትና ወከባ እንደሚያጋጥማቸው ጨምሮ ገልጧል። መለስካቸው አማሃ ዘገባ ልኳል።
በእንግሊዝኛ አጠራሩ ፎሬን ኮረስፖንደንትስ አሶሲዬሽን ኦፍ ኢትዮጵያ፣ በአማርኛ በኢትዮጵያ ለውጭ ሀገር መገናኛ ብዙሃን ተቋማት የሚሰሩ ጋዜጠኞች ማህበር የተሰኘ መደበኛ ባልሆነ መንገድ የተደራጀ ማህበር ዛሬ ባሰራጨው መግለጫ በሀገሪቱ በየጊዜው እያሽቆለቆለ የሚሄደው የፕሬስ ነጻነት ይዞታ በእጅጉ እያሳሰበው እንደሆነ ገለጸ። ለዚህ እንደ ምሳሌ ያነሳው ከአራት ቀናት በፊት በኦሮሚያ ክልል በአርሲ ነገሌ አካባቢ ስራቸውን ሲሰሩ የነበሩ ሶስት ጋዜጠኞች ለ24 ሰዓታት በአካባቢው ባለሥልጣናት ትእዛዝ መታሰራቸው ነው። ይህም በዚች በአፍሪካ ቀንድ ውስጥ በምትገኝ ሀገር የቀጠለውን የፕሬስ ነጻነት መደናቀፍ ነው ሲል የተሰራጨው የማኅበሩ መግለጫ ይከሳል። በአርሲ ነገሌ አካባቢ ከአራት ቀናት በፊት በፖሊስ ቁጥጥር ስር ውለው የነበሩት የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤትን መታወቂያ የያዘችውን የአፍሪካ ዜና ኤጀንሲ ወይም አፍሪካ ኒውስ ኤጀንሲ ወኪል ሀድራ አህመድን ጨምሮ ሁለት የዩናይትድ ስቴትስ ፐብሊክ ብሮድካስቲንግ አገልግሎት ጋዜጠኞች ናቸው። ከዚህ ቀደምም እንዲህ ያለ እስራትና መንገላታት በማኅበሩ አባላት ጋዜጠኞች ላይ እንደደረሰ ያስታወሰው ይህ መግለጫ መንግስት ጋዜጠኞች በሀገሪቱ እየተዘዋወሩ ስራቸውን እንዲያከናውኑ የሰጣቸውን መብት የደህንነት መኮንኖችና የአካባቢ ባለሥልጣናት እንዲያከብሩ ማረጋገጥ አለበት ሲል የማኅበሩ ሊቀመንበር ዊልያም ዴቪሰን ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውንም አመሰግናለሁ። የኦሮሞ ዲሞክራቲክ ግንባርና አርበኞች ግንቦት ሰባት በአንድነት ለመታገል ስምምነት ላይ መድረሳቸውን ከትናንት በስቲያ ሐሙስ ባወጡት የመግባቢያ ሰነድ ይፋ አደረጉ። የኦሮሞ ዲሞክራቲክ ግንባር ፕሬዝዳንት አቶ ሌንጮ ለታና የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የፈረሙበት ይህ የመግባቢያ ሰነድ እንዳስቀመጠው ኢትዮጵያ ውስጥ ስልጣን ላይ ያለውን የህወሓት ገዢ መደብ በአዲስ ሀቀኛና ዲሞክራሲያዊ ስርዓት ለመተካት ይህ አይነቱ ስምምነት ወሳኝና አጣዳፊም ወቅታዊም ነው ብሏል። በመግባቢያ ሰነዱ ላይ እንደተመለከተው ሁለቱ ወገኖች በሶስት ወሳኝ መርሆች ላይ የተመሰረተና ሁሉንም ዲሞክራሲያዊ ኃይሎች ያካተተ ህብረት በአስቸኳይ ለመመስረትም ተስማምተዋል። የኦሮሞ ዲሞክራቲክ ግንባርና አርበኞች ግንቦት ሰባት ስላደረጉት ስምምነት አድማጮች አንድ ዝግጅት በሰሞኑ ለማቅረብ እንሞክራለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት 4,000 ተጨማሪ ወታደሮች ወደ ጁባ እንዲላኩ ያሳለፈውን ውሳኔ ለመመርመር የደቡብ ሱዳን መንግስት ስብሰባ እንደሚቀመጥ የማስታወቂያ ሚኒስትሩ ገለጡ። የድርጅቱ ውሳኔ የተላለፈው ባለፈው ወር ጁባ ውስጥ የሰላም አስከባሪ ወታደሮችን ጨምሮ በብዙ መቶዎች የሚቆጠሩ ሰዎች የሞቱበት ምናልባትም ወደ የእርስ በርስ ጦርነት ሊለወጥ ይችላል ተብሎ የተፈራበት ከባድ ውጊያ ከተካሄደ በኋላ ነው። ደቡብ ሱዳን ውስጥ ያለው የተባበሩት መንግስታት ሰላም አስከባሪ ሰራዊት ድርጅቱ አካባቢ የሚገኙ ሲቪሎችን ደህንነት ለማስጠበቅ እንዳልቻለም ተነግሯል። የተባበሩት መንግስታት ውሳኔውን ትናንት አርብ ያሳለፈውና በ11 የድምፅ ድጋፍ በ4 ቻይና፣ ሩሲያ፣ ግብፅና ቬኔዙዌላ የሚገኝበት ድምፅ ተአቅቦ ነው ያለፈው። ናይጄሪያ በፖሊዮ ቫይረስ ዳግም ተመታች። የክትባት ዘመቻም ሰኞ ዕለት ይጀመራል ተብሏል። ለሁለት ዓመታት ከፖሊዮ ነፃ የነበረችው ናይጄሪያ በዚህ ሳምንት ሁለተኛውን ከፖሊዮ ነፃ ዓመት ልታከብር ስትዘጋጅ ነው ቫይረሱ ዳግመኛ የተከሰተው። ዛምቢያ ውስጥ ባለፈው ሐሙስ የተካሄደውን የጠቅላላ ምርጫና የውሳኔ ሕዝብ ውጤት የአገሪቱ የምርጫ ኮሚሽን እያጸደቀው መሆኑን ባለሥልጣናት አስታወቁ። የድምፅ አሰጣጡ ትናንት አርብ መጠናቀቁን ያስታወቁት ባለሥልጣናት አጠቃላይ ውጤቱ መቼ ይፋ እንደሚሆን ግን አልገለጡም። ከምርጫው ጋር ተያይዞ በገዢው ፓርቲ ደጋፊዎችና በተቃዋሚዎች መካከል የተነሳ ግጭት ለአንድ ሰው ሞት ምክንያት መሆኑም ተገልጧል። የጋናው ገዢ ፓርቲ ብሔራዊ ዲሞክራቲክ ምክር ቤት የወቅቱ ፕሬዚዳንት ጆን ድራማን ማሃማ ለድጋሚ ምርጫ እንደሚቀርቡ ዛሬ ቅዳሜ ይፋ አድርጓል። ይሁንና ከዋናው ተቃዋሚ ከአርበኞች ፓርቲ ቀላል ያልሆነ ፉክክር እንደሚጠብቃቸው ተገልጧል። የጋና ፕሬዚዳንታዊ ምክር ቤታዊና የአካባቢ ምርጫ ከአራት ወራት በኋላ እንደሚጀመር ነው የተገለጠው። ከሊቢያው ብሔራዊ የአንድነት መንግስት ጋር ያበሩ ኃይሎች ራሱን እስላማዊ መንግስት ብሎ በሚጠራው ሽብርተኛ ቡድን አይሲስ ቁጥጥር ስር ያሉ ይዞታዎችን እያስለቀቁ መሆናቸው ተገለጠ። በጥቂት መቶዎች የሚቆጠሩ የሽብርተኛው ቡድን ተዋጊዎች ከሲርቲ አካባቢ በመሽጉም ትናንት አርብ በተካሄደ ውጊያ መባረራቸውን የዩናይትድ ስቴትስ መከላከያ ባለሥልጣናት አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 7 2008 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ባለፈው ሳምንት ቅዳሜ ቨርጂኒያ ውስጥ ምሁራን ኢትዮጵያን በተመለከተ ውይይት አካሂደው ነበር። ውይይቱን ያዘጋጀው ደግሞ መቀመጫውን በዩናይትድ ስቴትስ ያደረገ ኢትዮጵያዊነት የዜጎች ማስከበሪያ ጉባኤ የተሰኘ ዓለም አቀፍ ገለልተኛ መብት መር ሕዝባዊ ንቅናቄ ነው። ውይይቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አዘጋጅታለች።
በቨርጂኒያ ታይሰን ኮርነር ሰፈር በሚገኘው ሸራተን ሆቴል የተዘጋጀውን ውይይትና በአጠቃላይ ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ አስፈላጊነትን በማብራራት የጀመሩት ፕሮፌሰር አለማንተ ገብረስላሴ ናቸው። ፕሮፌሰር አለማንተ በቨርጂኒያ ስቴት ዩኒቨርሲቲ ኮሌጅ ኦፍ ዊሊያም ኤንድ ሜሪ የሕግ ፕሮፌሰር ሲሆኑ የጉባኤው መስራችና የውይይቱ አዘጋጅ ናቸው። ውይይቱ የተዘጋጀው በኢትዮጵያ ጉዳይ ላይ የተለያዩ ርዕሶችን በማንሳት በሙያቸው ጥናት ያደረጉ ምሁራን ገለጻ እንዲያደርጉ ለማመቻቸት መሆኑን ፕሮፌሰሩ አስረድተዋል። ፕሮፌሰር አለማንተ እርሳቸው ወጣት በነበሩበት ጊዜ በመሬት ይዞታ መስሪያ ቤት ይሰሩ እንደነበር ገልጸው በአቶ ተካልኝ ገዳሙ በተመራው የሚኒስትሮች ኮሚቴ ላይ በአስረጅነት ቀርበው እንደነበርና የወቅቱን ልምዳቸውን በማካፈልም የጥናትና ምርምር አስፈላጊነትን በማስረዳት ጉባኤውን ከፍተዋል።
እኛ በተቻለ መጠን የተወሰኑ ጥናቶች እየተዘዋወር በልዩ ልዩ ቦታዎች አድርገን ነበር። ግን አማራጮች፣ የለውጥ መፍትሄ አማራጮች ታይተው ነበር ወይ አልታዩ? እና በጊዜው ማስታውሰው አንዳንድ አርቆ አስተዋይ ሰዎች ከበድ ከበድ ያሉ ጥያቄዎች ያቀርቡልን ነበር። እኛም በጊዜው በነበረን የወጣትነት መንፈስ ለውጥ በመፈለግ የተወሰነ አንድ አቅጣጫ ብቻ ይዘን ያንን ለማሳመን ነበር የምንሞክረው። በደርግም ጽህፈት ቤት እንደዚሁ በአስረጅነት ቀርብ ያለው ይህንኑ ነው ያደረግነው። ግን አሁን እንደምናየው ካሰብነው ውጪ በእውነት በዛ ጊዜም አሁን ያለውን ሁኔታ እንዲኖር ብለን አልነበረም። አዋጁን ስናረቅ ያረቀቅ ነው። ግን በሂደት አሁን ወዳደረስንበት ኦልሞስት መንግስት የመሬት ባለቤት እንደሆነ ያለበት ሁኔታ ነው ያለው እና ይሄ ጉድለት የመጣው አማራጮችን አስቀድመን ስላላጠናን ነው። በህገ መንግስት ዙሪያም ስንመለከት አሁን ወያኔ ያመጣው ህገ መንግስት ቲፒኤልኤፍ በስታሊን እና ሌኒን ጥናት ላይ የተመሰረተ ያውም ያልሰራ ጥናት ላይ የተመሰረተ ከጫካ ይዘውት የመጡትን ህገ መንግስት የህገ መንግስት ሳንሳር በኢትዮጵያ ህዝብ ላይ ጭነውታል እና አማራጮች ያስፈልጋሉ። እነዚህን አማራጮች ግን የሚያጠናው ማን ነው? ነው እንግዲህ ትልቁ ጥያቄ። እና ኢትዮጵያዊነት የተቋቋመው አማራጭ ሀሳቦችን በተለያዩ ጥያቄዎች ላይ እንዲያዘጋጅና ለኢትዮጵያ ህዝብ በተቻለ መጠን እንዲያሰራጭ በሚል ነው። ይሄ ሁለት ጥቅሞች አሉት። አንደኛ መንግስትም ከስህተት ላይ እንዳይወድቅ አማራጮችን የሚሰማ ከሆነ ማለት ነው፣ ቢኖር ወደፊት እነዚህን አማራጮች ማየት ይገባዋል ከሚል ነው ይሄ ስብስብ የተጀመረው። ሁለተኛ ለፖለቲካ ፓርቲዎችም ቢሆን በደፈናው ወያኔ ይውረድ ይውደም ከሚለው አስተሳሰብ ወጥተው እነርሱ ስልጣን ቢይዙ ምን ሊያደርጉ ይፈልጋሉ? ለኢትዮጵያ ምን አማራጭ ይዘው ይመጣሉ ብለን ማሰብ አለብን። በዛ በኩል ደግሞ እንረዳለን ብለን እናስባለን።
ዶክተር አለማንታ ያይዘው እንደገለጹት ጉባኤው በተለያዩ ጉዳዮች ላይ ውይይቶችን አካሂዶ አንድ የህትመት ስራ ማበረከቱን ገልጸው በእለቱም የመጀመሪያው ውይይት ኢትዮጵያዊነት ምን ማለት ነው በሚለው ዋና ርዕስ ላይ ጥልቅ ውይይት እንደሚደረግ በመግለጽ መድረኩን ለተወያዮቹ ለቀዋል። በተጠቀሰው ርዕስ ላይ አወያይ የነበሩት አቶ ተካልኝ ገዳሙ ሲሆኑ ጽሁፎቻቸውን ያቀረቡት ዶክተር ኃይሌ ጋሬቦ፣ ዶክተር ሹመት ሲሻኝና ዶክተር ተስፋዬ ደመላሽ ነበሩ። የመጀመሪያውን ጽሁፍ ያቀረቡት ዶክተር ኃይሌ ጋሬቦ እውነቱ ቢታወቅ የኢትዮጵያዊነት ፋይዳው አርነትና እኩልነት ወይም ባርነትና ልዩነት በሚል ያዘጋጁትን ጽሁፍ በማንበብ ነው።
ዋናው የወረቀቱ ዋና ጭብጥ ነገር ምንድን ነው? በኢትዮጵያ ታሪክ ውስጥ አንደኛ የጭቆና፣ የጎሳ ጭቆና፣ የግለሰብ ጭቆና በህግ የተቀመጠ ወይ ደግሞ በግብር የተካሄደ የለም። ያለው የአስተዳደር ጉድለት ነው ነው የሚለው። እንግዲህ ያንን ወረቀቱ ከአክሱም ጀምሮ ይዘረዝራል። አሁን ያለው አተሳሰብ ምንድን ነው? እኛ የኢትዮጵያ ታሪክ ከአጼ ምኒልክ ነው የሚመጣው፣ ከዛ በላይ አይሄድም ነው የሚለው። ይሄ የኔ ወረቀት የምለው ምንድን ነው? አጼ ምኒልክ እውነቱን ለመናገር ከዛ ከእሳቸው በፊት የነበሩትን ግዛቶች አንዳንዱ እንኳ በዛ ላይ አልተሟላም፣ ይልቅስ የቀሩት ግዛቶች ነበሩ።
በጽሁፋቸው መግቢያም ወደ እውነት ለመድረስ መነጋገር፣ መቀራረብና መወያየት አስፈላጊ መሆኑን ጠቁመዋል። ባነሱት ርዕስ ላይም ምርምር ያደረኩበት ነው ያሉትን ታሪክ እያጣቀሱ አቅርበዋል። የዶክተር ኃይሌ ጽሁፍ ሰፋ ያለ ይዘት የነበረው ሲሆን ደረስኩበት ያሉትን ድምዳሜም አስፍረዋል። ሁለተኛው ተናጋሪ ዶክተር ሹመት ሲሸኝ በኢትዮጵያና ኢትዮጵያዊነት ዙሪያ ጽሁፍ እንዲያቀርቡ መጋበዛቸውን ጠቅሰው በአሁኑ ጊዜ በኢትዮጵያና ኢትዮጵያዊነት ላይ በርካታ ብዥታዎች እየተፈጠሩ መሆኑን ዘርዝረዋል።
ምናልባት መጀመሪያ እነዚያን ብዥታዎች ብተነትን ሳይሻል አይቀርም። በአንድ ወገን የሶስት ሺህ ዘመን ታሪክ ያላት አገር ናት የሚሉ አሉ። በሌላ በኩል ደግሞ ኢትዮጵያ የምንላት ዛሬ አውሮፓውያን አፍሪካን ሲቀራመቱ በአጋጣሚ የተፈጠረች መቶ ዓመት የማያልፋት አገር ናት ይባላል። እርግጥ ሁለቱም ሶስት ሺህ ዓመት የሚለውን ዘመን ቀመር የሰጡን ገዢዎቻችን ናቸው። መቶ ዓመት የሚለውንም ሽፍቶቻችን ናቸው የፈጠሩልን። ሁለቱም ወገኖች ለራሳቸው በሚመች አይነት መንገድ ነው ዘመኑን የለኩት።
ዶክተር ሹመት በጽሁፋቸው ታሪካዊ መረጃዎችና አተያዮች ናቸው ያሉትን እያጣቀሱ ሰፋ ያለ ትንታኔ ሰጥተዋል። የመጨረሻው ተናጋሪ ዶክተር ተስፋዬ ደመላሽ ነበሩ።
ማቀርበው ውይይት ሙሉ ኢትዮጵያዊነት የሚል ሀሳብ ነው የማቀርበው። ስለዚህ ትንሽ ይሄ ሙሉ ኢትዮጵያዊነት ይህ ጉዳይ ለምን ይነሳል? ምን ማለቴ ነው? ምናልባት እንግሊዝኛ የሚቀናችሁ ይሄ ኢንተግሪቲ ኢንተግራል የሚል ሙሉነት፣ ለእኔ አንድነት ሆልነስ ልንለው እንችላለን። እና ይህ ጉዳይ ለምን አሁን ይነሳል ብትሉኝ አንዳንድ ነገሮች አሉ። እሱንም መጀመሪያ በማካፈላችሁ ደስ ይለኛል። አንደኛ የአገር ማህል የሚባል ነገር አሁን አለ ማለት ያስቸግራል። ኢትዮጵያ አሁን አገራዊ ማህል አላት ልንል አንችልም። እንግዲህ የሙሉነት መነሻው አንድ መቼም ሁሉንም የኢትዮጵያ ሕዝብና ዜጎች ወክሎ አነሰም አደገም ወክሎ የሚንቀሳቀስ አገራዊ ኃይል አለ ማለት በጣም አደጋች ነው በእኔ ግምት። እና ይሄ ፌዴራላዊ ቢባል ይሄ የስም ጋጋታዎች አሉ፣ የቃላት ክምችት አሉ። እና እነዚህ በሙሉ እውነት አይደሉም። እና አሁን እንግዲህ ባዶ ቤት ነው ማለት ይቻላል። አገራዊ መሀል የለንም። ይሄ ደግሞ ራሱ መሀሉ ራሱ ደግሞ አካባቢዎቹን አጥቷል፣ የለውም። አሁን ለምሳሌ በየፊናው ክልል ተብሎ የተቋቋመው ነገር ሁሉ ምንም ለአገራዊ ባለቤት ያለው አይደለም። ስለዚህ መሀል አገሩ ራሱ ክልሎቹንም አጥቷል ማለት ነው። እና መሀሉም ራሱም የለም። እንግዲህ ሌላው ደግሞ ይሄ ለኢትዮጵያ ሙሉ ኢትዮጵያዊነት በተለይ እንደ አገር በተሟላ መልክ ተነሳስተን አገራችንን ለማዳን ይሄ በጣም እንቅፋት ነው። ሁለተኛ ጎሰኛ አገዛዝ እና በጎሳ የተደራጁ ተቃዋሚ ወገኖች የኢትዮጵያ መሰረታዊ ወይ ሙሉ አገርነትን አይቀበሉ።
ዶክተር ተስፋዬም እንደሌሎቹ ምሁራን ጥናት ያደረኩበት ነው ያሉትን ሰፋ አድርገው ያቀረቡ ሲሆን ከተሳታፊ በተነሱ ጥያቄዎችም ላይ ውይይት ተደርጓል። የውይይቱ አዘጋጅ የሆኑትን ዶክተር አለማንተ ገብረስላሴን ከውይይቱ በኋላ አነጋግሬያቸው ነበር። እንዲህ ያሉትን የምሁራን ውይይት ለህዝቡ በምን አይነት መልኩ እንደሚያደርሱ ጠይቄያቸው ነበር።
ጽሁፎቹ ኢንተርናሽናል ጆርናል ኦፍ ኢትዮጵያን ስታዲስ የሚል አለ፣ ካሊፎርኒያ የሚታተም የሚያትም ድርጅት አለ። በሱ ታትሞ ወጥቷል። የኢትዮጵያ ህዝብ እንዲያገኘው በተለይም በዚህ ጥያቄዎች ላይ የሚያስቡ ወገኖች ሬፈረንስ እንዲሆናቸው በሚል ታትሞ ወጥቷል ባለፈው አመት። ዘንድሮ ሁለተኛ ሲምፖዚየማችን ነው። ቅድም እንደሰማሽው በኢትዮጵያዊነት ጥያቄ ዙሪያ ምሁራንን ጋብዘን አነጋግረናል። ከሰዓት በኋላ ደግሞ ወደፊት ኢትዮጵያ አሁን ባለው ህገ መንግስት መሰረት ፓርላመንታሪ ሲስተም ይሁን እንዳለው ይቀጥል ወይንስ ፕሬዚደንሻል የሆነ ሲስተም እንሄድ ወይንም የሁለቱ ዲቃላ የሆነ ሲስተም ይሻለናል ወይ የሚለውን ጥያቄ የሚመልስ አንድ
ነው ያስፈልገው። በኢትዮጵያዊነት ላይ ውይይት ማዘጋጀት
ያስፈልገበት ምክንያት ኢትዮጵያዊነት በአሁኑ ጊዜ እየደበዘዘ መጥቷል። በወጣቱም በኩል በእርግጠኝነት መናገር ባልችልም አንዳንድ ክስተቶችን ስመለከት ግማሹ ኦሮሞነት፣ ግማሹ አማራነት፣ ግማሹ ትግሬነት፣ ግማሹ ሶማሌነት የመሳሰሉ የብሔር የጎሳ ብሔርተኝነቶች በሰፊው ተሰራፍተዋል ኢትዮጵያ ውስጥ። ግን ኢትዮጵያዊነት በሚል ደረጃ የሚንቀሳቀሱት ኃይሎች የፖለቲካ ኃይሎችም በአስተሳሰብም ደረጃ በህዝቡ ዘንድ የደበዘዘ ይመስላል። ስለዚህ ኢትዮጵያዊነት በረጅም ጊዜ አሁን ዛሬ ጠዋት ሲነገር እንደሰማሽው በረጅም ጊዜ ታሪካችን የመጣ የዳበረ የአንድ ጎሳ ሳይሆን የብዙ ጎሳዎች ቅንብር መሆኑን አስረድተውናል። ይህ ነገር እንደገና ማንሰራራት አለበት። ኢትዮጵያዊነት የሁላችንም መገለጫ መሆን አለበት። ብዙ ጉዳት አለው። የጎሳ ፖለቲካ አገርን ይበላል፣ ያጠፋል። የጎሳ ፖለቲካ ሶቪየት ህብረትን አጥፍቷል። የጎሳ ፖለቲካ ዩጎዝላቪያን አጥፍቷል። ሰርቢያ፣ ክሮኤሽያ እየተባባሉ ተከባብለዋል። በሶቪየት ህብረትም የተለያዩ ሀገሮች አዘርባጃን፣ አርሜኒያ፣ ጆርጂያ፣ ቤላሩስ፣ ዩክሬን እነዚህ ሁሉ በአንድ ሀገር የነበሩት ፈርሰዋል። ኢትዮጵያም ውስጥ በአሁኑ ሂደት ከሄድን የኦሮሞ ግዛት አለ፣ የአማራ ግዛት ብለው ከልለዋል፣ የትግሬ ግዛት ብለው ከልለዋል። እነዚህ ክልሎች ደግሞ ነጻነት የማግኘት መብታቸው በህገ መንግስቱ ተረጋግጧል። ማለት ሌላ ሀገር ለመሆን ለመገንጠል ይችላሉ ተብሎ በህገ መንግስት ደረጃ ተቀርጾላቸዋል። ይህ ጎሳ ፖለቲካ ከቀጠለ ወደዛ አይነት ስሜት ነው የሚሄደው ህዝቡ። አሁንም እያየነው ነው ይህንን ስሜት። መላ አማራ፣ መላ ኦሮሞ፣ መላ ኦጋዴን የመሳሰሉ እንቅስቃሴዎች ስለሚኖሩ ወደፊት የዚህ የጎሳ ፖለቲካ ኢትዮጵያን ይጎዳል። ሁለተኛ ህዝባችን እርስ በራሱ የተጋባ በረጅም ዘመን የእያንዳንዳችን ጀርባ ቢመረመር ከተለያዩ ጎሳዎች ይወጣንን ማንኛውም ኦሮሞም አማራም ትግሬም ቅልቅል ነው። ነገር ግን አሁን ባለው ህገ መንግስትና ፖለቲካ መንግስት ራሱ በካርድህ ላይ መታወቂያ ካርድ ላይ ዘርህን መጥቀስ አለብህ የሚል አስገዳጅ ሁኔታ አለ። ወይ አማራ ነኝ ወይ ትግሬ ነኝ ወይ ኦሮሞ ነኝ ብለህ ምረጥ ይላል። ይሄ ለምን ያስፈልጋል? ምንድን ነው ጠቀሜታው? ኢትዮጵያዊ መሆኑ በቂ አይደለም ወይ? ወደ ዘር ምን አስኬድን? እና ዞሮ ዞሮ በሰዎች መካከል በጋብቻም እንኳ በቤተሰብ ጋብቻ ትግሬና አማራ እንዳይጋባ፣ አማራና ኦሮሞ እንዳይጋባ የመሳሰሉት ነገሮች የአእምሮ መሸበቢያ ወይንም ግድግዳ እንዲፈጠር ነው የሚያደርገው። በህዝቦች መካከል የሚኖረው ግንኙነትና መዋዋጥ እንዲደበዝዝ ነው የሚያደርገው። ያ ደግሞ ሲደበዝዝ ኢትዮጵያዊነት ደበዘዘ ማለት ነው።
እንግዲህ ይህንን ቦታ ፖለቲካ ከሚያራምዱ ወጣቶች አንዱ የሚያነሱት ነገር ምንድን ነው? የቋንቋ የባህል እንደዚሁም ደግሞ ሳይጠቆኑ መኖርና ፌዴራሊዝም ምን ነው ፌዴራሊዝም አስፈላጊ ነው ብለው ነው የሚጠቅሱት። ኢትዮጵያዊነት የሚለውን ስታነሱ ፌዴራሊዝም በምን መልኩ አይታችሁት ነው?
ፌዴራሊዝም በበኩሌ ፌዴራሊዝምን አልቃወምም። እኔ በበኩል የምቃወመው የጎሳ ፌዴራሊዝምን ነው እንጂ ፌዴራሊዝም በተለያየ መልክ ሊደረግ ይችላል። ለምሳሌ በታሪክ ትስስር፣ በኢኮኖሚ ጥቅም ግንኙነት፣ በጂኦግራፊ አቀማመጥ፣ በህዝብ ብዛት፣ በመሳሰሉት በአየር ጠባይ ተመሳሳይነት ወይም ልዩነት በዚህ በእነዚህ በመሳሰሉ መመዘኛዎች የተዋቀረ ፌዴራሊዝም ኢትዮጵያ ውስጥ ቢኖር በጣም ጠቃሚ ይሆናል ብዬ አምናለሁ። እንዳለፈው ዘመን ሁሉም ነገር ከአዲስ አበባ ሊንቆረቆር አይችልም። የድሮ አሰራር በንጉሱ ጊዜ ወይንም በደርግ ጊዜ የነበረው ትክክል አይደለም። ግን ፌዴራሊዝም በቋንቋ ብቻ አሁን በወልቃይት ጠገዴ ጠለምት የተነሳው ችግር ከዚህ አይነት ፌዴራሊዝም የመጣ ነው። ለምን ወያኔዎች ያደረጉት በቋንቋ አገሪቱን ስለከፋፈሉ፣ በወልቃይት ጠገዴ ደግሞ ጠለምት የትግርኛ ቋንቋ በብዛት ይነገራል ብለው ስላሰቡ ወደ ትግራይ ከልለውታል። ህዝቡ ደግሞ በታሪኩ ትስስሩ ከጎንደር ነው። በጂኦግራፊ ትስስሩ ከጎንደር ነው። ምክንያቱም ተከዜን የመሰለ ትልቅ ወንዝ አለ የሚገድብ። በድሮ ዘመን እነዚህ ሁለት ክልሎች የመገናኘት እድላቸው በህዝብ ደረጃ አነስተኛ ነው የሚሆነው፣ ምክንያቱም ያ ወንዝ አለ። እኔ በበኩል የማልቀበለው ጎሳን የተመረኮዘ ፌዴራሊዝም አጥፊ ነው፣ ኢትዮጵያን ያጠፋታል። ከዚህ የሚታደጋት አስተሳሰባችን በሀገር ደረጃ ብሔራዊ ማንነት ማለት ኢትዮጵያን ያጠቃለለ ማንነት መኖር አለበት። ያ ነው ቅድሚያ ሊሰጠው የሚገባ። በስንት ዘመን የተሰራችውን አገር የተመሰረተችውን አገር በአጭር ጊዜ ውስጥ እንደዚህ ከፋፍለዋታል። ያቺ አገር ከሁሉም ብሔረሰቦች የተውጣጣበት ሂደት ያሳየች አገር ነች። ስለዚህ ለእሷ ቅድሚያ ሰጥተን ኔሽን ቢልዲንግ የሚባለው በሌሎችም ሀገሮች የሚደረገው አንድ መንግስት አገርን ሲያስተዳድር ህዝቧን አመሳስሎ አስማምቶ ወደ አንድነት እንዲያስቡ በማድረግ እንጂ በመከፋፈል አገር ለመገንባት አይቻልም።
እዚህ የተደረጉትና አሁን እንደዚህ አይነት ውይይቶች እንዴት አድርጋችሁ ነው የምታስተላልፉት? ምንድን ነው የሚጠቅመው? እንደዚህ አይነት መድረክ ላይ የተወሰኑ ሰዎች ተሰብስበው ውይይት ማድረጋቸው ምን ፋይዳ?
አንደኛ የተወሰኑ ሰዎች ብቻ እዚህ መጥተው መነጋገራቸው ራሱ ትልቅ ነገር ነው። እነዚህን ጥያቄዎች የሚያነሳ ሌላ ስብስብ አናይም፣ አላየንም። በዚህ በዋሽንግተን ዲሲ አካባቢ ብዙ ጊዜ ከፖለቲካ ፓርቲዎች ጋር ነው ያለው እንቅስቃሴ የሚታየው፣ ከፖለቲካ ፓርቲዎች ነው እንጂ በምሁራዊ ደረጃ እነዚህን ጥያቄዎች እያነሳ የሚያስተናግድ ስብስብ የለም። ለዚህ ነው ይሄንን ክፍተት ለመሙላት ነው ይሄ የተቋቋመው። ሁለተኛ የምናደርጋቸው ውይይቶች መጨረሻ ይጻፋሉ፣ የተጻፉ ነው የሚሆኑት። ተጽፈው በኢትዮጵያ ውስጥ ሊገቡ ይችላሉ። እዚህም ሀገር ደግሞ በተለያዩ ዩኒቨርሲቲዎች፣ ቅድም እንዳልኩሽ ኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ የሚባል አለ። ባለፈው ዓመት የወጡት ጽሁፎች ታትመው በየዩኒቨርሲቲው ተልከዋል። ስለዚህ እዚህ ሀገር ያሉ ኢትዮጵያውያን ተማሪዎች በዩኒቨርሲቲዎቻቸው እነዚህን ጽሁፎች ያገኛሉ እና ስለሚጠቀሙባቸው ስለሚማሩባቸው የኢትዮጵያዊነትን ሀሳብ በዚሁ መሰረት አስፋፋን ማለት ነው። አገር ውስጥም በዚህ የሚደሰቱ የሚፈልጉ ሰዎች ካሉ ይህን ጽሁፍ ለማግኘት ይችላሉ ማለት ነው እና በዛ ሊጠቀሙ ይችላሉ። ሌላው የፖለቲካ ፓርቲዎች ወይም ግለሰቦች ወይም ሌሎች ስብስቦች በጥናት ላይ የተመሰረተ አስተያየት ሳይዙ የፖለቲካ ፓርቲ ነን ብለው ሊወጡ ይችላሉ። ይወጡም አሉ ብዙ ነገር ግን በጥናት ላይ የተመሰረቱ መረጃዎችን ምሁራን ያዘጋጇቸውን መረጃዎች ያዙ አማራጭ ሆኖ ለመቅረብ የበለጠ ይረዳቸዋል። ለምሳሌ በአሁኑ ጊዜ ብቻ ሳይሆን በቀድሞም ጊዜ እኔ በመንግስት ስራ ቆይቻለሁ የተወሰነ ጊዜ አማራጭ የሚጠቁም ድርጅት አልነበረም። መንግስትም በተወሰነ ኮሚቴ በመን ያስጠናል የሆነ ነገር እንጂ ቲንክ ታንክ የሚባሉት የሐሳብ መድረኮች ኢትዮጵያ ውስጥ ድሮ አልነበሩም። በዚህ ምክንያት ልዩ ልዩ ስተቶች ተሰርተዋል። የወያኔም ህገ መንግስት አንዱ ጉድለቱ በቲንክ ታንኮች ወይንም ደግሞ በሐሳብ መድረኮች በጥናት ላይ የተመሰረተ እንትኖች ማለት መፍትሄዎችን ያካተተ ህገ መንግስት ሳይሆን የተወሰነ ቡድን ብቻ ከሌሎች አገሮች በቀዳው አስተሳሰብ መሰረት ያመጣውን ሐሳብ ነው ህግ አድርገን ይዘነው ያለ። ይሄኛ የምናደርገው ግን ለፓርቲዎችም ይሁን ለግለሰቦቹ ወያኔን መርገም ወያኔ ውረድ እንደዚህ ማለት ብቻ ሳይሆን ወያኔ ቢወርድ ምንድን ነው አማራጩ? አማራጩ ሐሳብ ምንድን ነው? ኢትዮጵያዊነትን ለማስከበር የሚለውን መሳሪያ እንሰጣቸዋለን ማለት ነው። ለነዚህ ለፓርቲዎቹ እንደዚህ ነው ማሰብ ያለባችሁ። እነሱ ሊወስዱት ይችላሉ ላይወስዱት ይችላሉ። መንግስትም ራሱ በእነዚህ ሐሳቦች ሊጠቀምባቸው ይችላል። እኛ ሁለተኛ ዓመት ይሄንን ጀመር ነው እንጂ ቀጣይ ነው። ወደፊት ልዩ ልዩ ጥያቄዎች አሉ። እነሱ ሁሉ ያነሳን እንነጋገራለን። ባለፈው ዓመት ለምሳሌ የሽግግር መንግስት በተመለከተ ምን አይነት የኢኮኖሚክ ስርዓት ነው የሚያስፈልገን የሚለውን በተመለከተ የአሁኑን የኢኮኖሚ ስርዓት በደንብ አድርጎ የመረመረና አማራጭ የሰጠ ጽሁፍ ነበር። እሱ እንግዲህ ቅድም ባልኩሽ መጽሔት ላይ ታትሟል። ይሄም ዛሬ የምናደርገውም ይታተማል። በሚቀጥሉት ዘመናት የምናደርጋቸውም ይታተማሉ እና የሚፈልግ ወገን ሁሉ ሊጠቀምበት ይችላል መንግስትን ጨምሮ።
ኢትዮጵያ ከፓርላማ ስርዓት ይልቅ በፕሬዝዳንታዊ ስርዓት ብትመራ ያዋጣ ይሆን የሚል ርዕስን ጨምሮ በሌሎች ጉዳዮች ላይ ምሁራኑ ሰፋ ያለ ውይይት አድርገዋል።
ጽዮንን አመሰግናለሁ ለዘገባዋ። ክቡራትና ክቡራን አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ ወይም በ6080 እና በ15580 ኪሎ ሄርትዝ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል ደግሞ በ1431 ኪሎ ሄርትዝ መካከለኛ ሞገድ ላይ የምታገኙናላችሁ። በኢንተርኔት amharic.voanews.com ላይ እንገኛለን፣ ዌብሳይታችን ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020 ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44-33-00-10-22-88 ናቸው። በተጨማሪም በእጅ ስልካችሁ ቪኦኤ horn.mobi ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የሳተላይት አድራሻችን ሳተላይት ዩተልሳት 77 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ለፎቶግራፎችና ለድምፅ ቪኦኤ 24 ላይ አለን። ትራንስፖንደሩ ኢ36 ነው። ዲኤል ፍሪኩዌንሲ ወይም ሞገዱ 12.399 ጊጋሄርትስ ነው። ኤፍኢሲ 5/6 ሲምበል ሬት 27.5 ዲኤል ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናል 4132 ወይም ቪኦኤ 24 ነው። ፕሮግራሙን እየመራ ያለው ደሳለኝ መኮንን ነው። የማስተናገዳችሁ ሰለሞን አባተ ነኝ። ክቡራትና ክቡራን፣ ተከታዩ ዝግጅት የሙዚቃ ቃና ነው። ጽዮን ግርማ ዝግጅቷን አጠናቃ ተጠብቃችኋለች።
ሳምንቱን በስራ፣ በትምህርት፣ በኑሮ፣ በደስታ፣ በሐዘን፣ በብስጭት፣ በሰላም፣ በፍቅር፣ በሁሉም የኑሮ ከፍና ዝቆች አልፋችሁ አሁን በዚህ ሰዓት የሙዚቃ ቃናን ለማድመጥ ሬዲዮናችሁን የከፈታችሁ ውድ አድማጮቻችን እንደምን አመሻችሁ፣ እንደምን ሰነበታችሁ? የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ተዘጋጅቶ ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ለዛሬም ዘፈኖቹ መራርጬ ስጋብዛችሁ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እናንተም በምርጫዎች እየተዝናናችሁ አብራችሁ ቆዩ። የማርክ አንቶኒን አይ ኒድ ዩ የዕለቱን የመጀመሪያ የሙዚቃ ግብዣ አድርጌ ልጀምር። ማርክ አንቶኒ አይ ኒድ ዩ I need you የተሰኘውን የማርክ አንቶኒን ዜማ ነበር ያደመጥ ነው። አስከትዬ የምጋብዛችሁ ጀስቲን ቲምበርሌክ ካንት ስቶፕ ፊሊንግ ሲል የተጫወተውን ዜማ ነው። ይህ ዜማ እንግዲህ በዚህ ሳምንት የአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ በአራተኛ ደረጃ ላይ ይገኛል። ይሄ ዘፈን በዚህ የሙዚቃ ሰንጠረዥ ላይ ዘለግ ላለ ጊዜ አንደኛ፣ ሁለተኛ፣ ሶስተኛ እየሆነ ቆይቷል። እዚህ አሜሪካንም በጣም ተወዳጅ ዜማ ነው። በነገራችን ላይ እዚህ ዘፈኖቹ የአሜሪካን የሙዚቃ የደረጃ ሰንጠረዥ ላይ ሲቀመጡ ከአንድ እስከ መቶም ከአንድ እስከ አስርም ቶፕ ቴን ቶፕ ሀንድረድ እየተባለ ሲቀመጡ በተለይ የኤፍኤም የሬዲዮ ጣቢያዎች ቀኑን ሙሉ ማለት ይቻላል ሲያሰሟቸው ነው የሚውሉት። በገበያ ቦታዎች፣ መዝናኛ ስፍራዎች የመደመጥና የመሰማት እድል አላቸው እና የጀስቲን ቲምበርሌክ ካንት ስቶፕ ፊሊንግ በጣም በመደጋገም በመሰማት በጣም ተወዳጅ የሆነ ዜማ ነው። ካንት ስቶፕ ፊሊንግ
got this feeling inside my bones. It goes electric, wavy when I turn it on. Off from my city, off from my home. We're flying up, no ceiling when we in our zone. I got that sunshine in my pocket, got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it, moving so phenomenally. Come on, like the way we rock it, so don't stop.
ጀስቲን ቲምበርሌክ ካንት ስቶፕ ፊሊንግ ወደ እንስት የሙዚቃ አቀንቃይ ነው የምንመለሰው። አዴል እንግዲህ ባለፈውም አመት Hello በተሰኘው ዜማዋ በጣም ትልቅና ከፍተኛ ተወዳጅነትን አትርፋ የነበረች ድምጻዊት ናት። አሁን ደግሞ Send My Love የተሰኘው ዜማዋ በአሜሪካ የደረጃ ሰንጠረዥ ላይ በዚህ ሳምንት በ10ኛ ደረጃ ላይ ይገኛል።
This was all you, none of it me. You put your hands on my body and told me. You told me you were ready for the big one, for the big jump. I'd be your last love, everlasting you and me. That was what you told me.
በዚህ ሳምንት እንግዲህ በጣም ተወዳጅ ከሆኑትና በአሜሪካ የደረጃ ሰንጠረዥ ላይ ያሉ ሁለት ተወዳጅ ድምጻውያንን አከታትዬ ጋብዣለሁ። እስቲ ወደ ኋላ ልመለስ። ቆየት ወዳሉት ቤንጃሚን ኤርል ኪንግ በመድረክ ስሙ ቤኒ ኪንግ የሶልና የአርኤንዲቢ ሙዚቃ ስልት ተጫዋች ነው። በ1938 ዓ.ም እንደ አውሮፓውያን አቆጣጠር ነው የተወለደው። ህይወቱ ደግሞ ያለፈው በ2015 ነው። ቤኒ ኪንግ ስታንድ ባይ ሚ በሚል የተጫወተው ዜማ ቀጣዩ ምርጫዬ ነው።
When the night has come and the land is dark and the moon is the only light we'll see, no, I won't be afraid. Oh, I won't be afraid, just as long as you stand by me. So darling, darling, stand by me. Oh, stand by me. Oh, stand. Stand by me. Stand by me. If the sky that we look upon should tumble and fall, or the mountain should crumble, I won't cry, I won't cry, no, I won't shed a tear, just as long as you stand by me. And all
ቤኒ ኪንግ ስታንድ ባይ ሚ ወደ ራቸል ፕላተን ስታንድ ባይ ዩ ልመልሳችሁ። ራቸል ፕላተን ወጣት እና ተወዳጅ ድምጻዊት ናት። ፋይት ሶንግ በሚለው ዜማዋ ደግሞ በጣም ተወዳጅ ሆናለች። ፋይት ሶንግ የተሰኘው የራቸል ፕላተን ዘፈን በተለይ በአስቸጋሪ ሁኔታ ውስጥ ያሉ በካንሰር በሽታ እየተሰቃዩ የሚገኙ ሆስፒታል ውስጥ ያሉ እንደዚሁም ደግሞ ያገገሙ ሰዎች ይዘፍኑታል። ዩቲዩብ ላይ ይህንን ብናየው ራቸል ፕላተን ራሷ አንዳንድ ሆስፒታሎች ሄዳ በካንሰር ህመም እየተሰቃዩ ካሉ ህጻናቶች ጋር ስትዘፍን፣ ስታነቃቃቸው፣ ሞራላቸውን ስታድስ ይታያል። አሁን ግን ዛሬ ያንን የራቸል ፕላትን ፋይት ሶንግ አይደለም ጋብዛችሁ፣ ስታንድ ባይ ዩ የሚለውን ነው። ቤኒ ኪንግ ስታንድ ባይ ሚ ብሏል፣ ራቸል ፕላትን ደግሞ ስታንድ ባይ ዩ ትላናለች። የተከበራችሁና የተወደዳችሁ አድማጮች፣ እንግዲህ በአየር ሰዓት ጥበት ምክንያት ፕሮግራሚን እዚህ ላይ ላበቃ ነው። ራቸል ፕላተን ግን ከእናንተ ጋር አብራ ትቆያለች። አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ።
ይቅርታ ማጠቃለያ ዜና አሰማለሁ። በአማራ ክልል በደብረ ማርቆስ ከተማ ለተቃውሞ የወጣ ሕዝብ በጸጥታ ኃይሎች ከፍተኛ ድብደባ እየተፈጸመበት መሆኑን ነዋሪዎች ተናገሩ። ይህን መረጃ ያረጋግጠው ተቃዋሚው የመላ ኢትዮጵያ አንድነት ድርጅት መኢአድ በዳንግላ ከተማ የሚኖሩት የፓርቲው የሥራ አስፈጻሚ ኮሚቴ አባልና የሰሜን ቀጣና ኃላፊ ሙሉቀን አይናለም ትናንት መታሰራቸውንም አክሎ ገልጧል። የአማራ ብሔራዊ ክልላዊ መንግስት ግን የነበረው ሰልፍ ሳይሆን ሙከራ ነው፣ የተሳታፊውም ቁጥር አነስተኛ ነው፣ በምስራቅና ምዕራብ ጎጃም የተደረገው የነውጥ ጥሪም አልተሳካም ይላል። የኦሮሞ ዲሞክራቲክ ግንባርና አርበኞች ግንቦት ሰባት በአንድነት ለመታገል ስምምነት ላይ መድረሳቸውን በመግለጫ ይፋ አደረጉ። የኦሮሞ ዲሞክራቲክ ግንባር ፕሬዝዳንት አቶ ሌንጮ ለታና የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የፈረሙበት ይህ የመግባቢያ ሰነድ እንደገለጠው ኢትዮጵያ ውስጥ ስልጣን ላይ ያለውን የህወሓት ገዢ መደብ በአዲስ በሐቀኛና በዲሞክራሲያዊ ስርዓት ለመተካት ይህ አይነቱ ስምምነት ወሳኝ ወቅታዊም ነው። በመግባቢያ ሰነዱ ላይ እንደተመለከተ ሁለቱም ወገኖች በሶስት መርሆች ላይ የተመሰረተና ሁሉንም ዲሞክራሲያዊ ኃይሎች ያካተተ ህብረት በአስቸኳይ ለመመስረት ተስማምተዋል። አድማጮች፣ በዚህ ላይ ከሰሞኑ አንድ ዝግጅት ለማቅረብ እንሞክራለን። በመጨረሻም በኢትዮጵያ ለውጭ አገር መገናኛ ብዙሃን ተቋማት የሚሰሩ ጋዜጠኞች ማህበር በአገሪቱ የሚገኘው የፕሬስ ነጻነት በእጅጉ እንዳሳሰበው ዛሬ ይፋ ባደረገው መግለጫ አስታውቋል። አባላቱም ስራቸውን በሚያከናውኑባቸው ስፍራዎች እስራትና ወከባ እንደሚያጋጥማቸው ጨምሮ ገልጧል። ለሰዓቱ ያለን ዜና በዚሁ ተጠቃለለ። አዲሱ አበበ ነኝ። ሰላም በእኔ በኩል። ደህና ደሩ።
የተከበራችሁ አድማጮች፣ የምሽቱ ዝግጅቶች ተጠናቀቁ። ፕሮግራሙን ከቴክኒክ መሐንዲሶች ጋር የመራልን ደሳለኝ መኮንን ነው። በመላ ባልደረቦቼ ስም ለዛሬ በዚሁ እሰናበታችኋለሁ። ነገ በመጽሔት እንገናኝ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.